ክፍል ሁለት ፕሮግራማችን አሁን ይጀምራል። በአበኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 3 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት 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 ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 3
ታጠቅሎ ፈረስ ካሳብሎ ስም ባርባር ቢሸበራል ኢየሩሳሌም እኔ ማዩ ትርከባይ የምሸሽም ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ትርከባይ የምሸሽም
ምዕራፍ 3 ኃይሉ ወልደ ጊዮርጊስ። ልጅ ኃይሉ ወልደ ጊዮርጊስ እስከ ጎንደር ግንብ ድረስ ነጋሪት እያስበሰሙ ብልታ መለከትና ትሩምባ እያስነፉ እንዲገቡ ከተፈቀደላቸው እንደ ዋግ ሹሞች በወርቅ ሳህንና ፍስኩስ እንዲታጠቡ በዚያ በጥንት ወግ በዚያ ቁልቁል ለመውረድ ያዘነበለው ዘር ካፋ እንደሚወርድ ውሃ ዘቅዝቆ እንዲወርድና መውጣት የጀመረው በአቀበት ቦታ ላይ ርር ብሎ የደረቀ ባዶ ሳርና ባህላው የሚገፋፋ ነፋስ እንዳገኘ እሳት በፍጥነት ወደ ላይ እንዲጋልብ በሚያዘወግ ክብር ከተሰጣቸው የቋራ መሳፍንት ዘር የተወለዱና በጊዜያቸው የቋራ ገዥ የሆኑ ሰው ነበሩ። ልጅ ኃይሉ ምንም እንኳ ታላቅ ከሚባል ዘር ቢወለዱ ምንም እንኳ የቋራ ህጋዊ ገዢው አድርጎ የሚቀበላቸውና የሚከተላቸው ቢሆኑ ምንም እንኳ የቋራ ምድር አቀማመጥ አሻፈረኝ የሚሉትን ለማቀፍ አውቆ የተሰራ ቢመስል በዘመኑ እንደነበሩ አንዳንድ መኳንንት ውሃ ቀጠነ ብለው የሚያቆርፉ ሲዘርፉት የኖሩትን ህዝባቸውን በየጊዜው እያመጹ የሚዘርፉ ሰው አልነበሩም። ዘራቸውን እየደጋገሙ በመቁጠር የትውልድ ሀረጋቸውን ከታላላቁ ነገስታት ከነ ኢያሱ አዲያም ሰገድ፣ ከነ ፋሲለደስ፣ ከነ በካፋ፣ ከነ ሱስኒዮስ በማያያዝና እንዳይቆረጥ በመላ በመቀጣጠል እሱስ በምን ይበልጠኛል የሚል ዜ የሚያዘወትሩ ሰው አልነበሩም። በለስ የቀናው ሽፍታ 2-300 ሌቦችና ነፍሰ ገዳዮች ቀማኞችና ቤት አቃጣዮች የተከተሉት እንደሆነ መጽሐፍ እያስገለጠ ኮከብ እያስቆጠረ ጠጠር እያጣለ ዘሩን ከሰለሞንና ከቀዳማዊ ምኒልክ ያለዚያም ከነ ኢያሱና ከነ ፋሲል እያጠጋ የሚቀጥለው የጎንደር ንጉስ ራሱ ለመሆን በሚመኝበት ጊዜ የሚቀር አንዱን የኢትዮጵያ ክፍል ገንጥሎ በዚያ ላይ የገዥነቱን ስልጣን ለመዘርጋት በሚያልምበት በዚያ የነንደልቡ ጊዜ የቋራው ባላባት ኃይሉ ከጥሌት ሁሉ የራቁ ሰው ነበሩ። የጮማ ቁንጣን የጠጅ ሞቀታ በያዛቸው ቁጥር በብዙ ንጹህ ሰዎች ላይ ከቀላል እስራት ከስቅላት ከእርግጫ እስከ ግርፋት የሚፈርዱ መንግስት የማያዛቸው መሳፍንት በሰለጠኑበት ዘመን የኖሩ ገዢ ቢሆኑ ልጅ ኃይሉ በዚህ አይነት ልቅነት ከማይመሩ እግዚአብሔርን ከሚፈሩና ለሰው ከሚራሩ ጥቂቶች ደጎች መኳንንት መካከል አንዱ ነበሩ። የሁሉ መልካም ሰውነት ንጥቂያና ሽፍትነት አመጽነት ግድያ አገርን መከፋፈል የወንድነት መሰረቶች በነበሩበት ዘመን እንደ ትልቅ ሰው ሳያስቆጥራቸው ኖረ። ከዛሬ ድረስም እምነቱ ተላልፎ የልጅ ኃይሉ ታላቅነት ጎልቶ እንዳይነገር አድርጎት ይገኛል። ሁሉም የሀያሉን ታላቅ ሰውነት ደጃዝማች ማሩ በትክክል ያውቁ ነበር። ለሚያውቋቸውም ሳይለምኗቸው አቀረቧቸው፣ ሳያጠፉ በፍርሃት በደሏቸው። ልጅ ኃይሉ አንድ ቀን ማምሻ በድንገት በአካባቢ ያሉ መኳንንትን ሽማግሌዎችንና አጎቶቻቸውን ወደ ቤታቸው አስጠርተው ብዙ ቁም ነገር ያለበት የማይመስል ያልተለመደ ውይይት ከጮማና ከጠጅ ጋር አቀረቡላቸው። ውይይቱ ከልጅ ኃይሉ አንደበት ብዙ ጊዜ ታይቶ የማይታወቀው ብርቅ ቀልድ የተቀላቀለበት ነበር። በመካከሉ ቁጭ ብለው ግብር እያበሉ ወንድሞቼ ወይ እንግዲህ ባላግብቼ በሰላም ላኖራችሁ አስቤያለሁ፣ እናንተስ ምን ታስባላችሁ? አሉ ልጅ ኃይሉ እንደመሳቅ እያሉ። በዚህ እንግዳ አነጋገር ሁሉም ግራ ገባቸውና እርስ በርሳቸው ተያዩ። ክርስቶስ ለሐዋርያት ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ባላቸው ጊዜ ነገሩ እንቆቅልሽና ግራ እንደሆነባቸው፣ የልጅ ኃይሉ አነጋገርም ለቋሮቹ እንደንቆቅልሽና ግራ ሆነባቸውና እርስ በርሳቸው ተያዩ። ለእርሱ ያልገባው ለሌላው ይገባው ይመስል አንዱ ሌላውን በማየት መልስ የሚያገኝ እየመሰለው የአንዱ ዓይን በሌሎች ላይ እንደተተከለ ሁሉም ጭጭ አሉ። በዚህ ጊዜ በድሜ ከሁሉ አረጋዊ ለልጅ ኃይሉ የቅርብ ዘመድና መካሪ ሆኑት ግራዝማች ዘለቀ ግራ አታጋባን እንጂ ጌታዬ ምን ማለት ነው? አሉ በቁም ነገርና በፈገግታ መካከል ሆነው። እውነቴን ነው ጌታዬ፣ ደጃዝማች ማሩ መጥተህ ባል እንድታገባ ብለውኛል አሉ ልጅ ኃይሉ ፈገግታቸውን ከቀድሞ ቀነስ አድርገው። ሚስት ወይስ ባል? ግራ አታጋባን እንጂ አሉ ግራዝማች። እሳቸው ሚስት ብለዋል፣ እኔ ግን ባል ብየዋለሁ። ስለምን ልጄ ጌታዬ? አግባት የተባልኳት ሴት የጥጋበኛው ጌታዬ እህት ከመሆኗን በላይ ማንም እኩያዬ ስላልሆነ አላገባም ብላ የኖረች ናት። ዛሬ በእኔ ምክንያት ቋሮችን ለማገረም ሲባል ጓደኝነት የታምኖበት ሳይሆን፣ ሴትዮዋም ኃይሉን እፈልጋለሁ ብላ ሳይሆን ለመሳሪያነቴ ተፈልጌ እሷም በወንድሟ ትዕዛዝና ምክር ተገፋፍታ የተቀበለችው ስለሆነ ተባልነቴ ሚስትነቴ ታውን ጎልቶ ተሰምቶኛል አሉ ልጅ ኃይሉ። አይ እንኳን ከነሱ መጣ እንጂ ለሴት ጉልበት ነው ይህን ያህል መጨነቁ? ቋራ እንጂ ደንቤ አትቀመጡ፣ የሴት ግርማ ከንፈር ውስጥ የሚሳም ነው ይሉ ነበር ባሻጓሉ በሰማይ ነፍሳቸውን ይማረውና። ጊዜ ነው እንጂ እንኳን ባሏ ጌታው አልነበረም። ለመሆኑ ማሩ ማን ነው? የደንቢያ ጎርና ገፊ አጓት ዛፊ ዘር አይደለም? ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ቆለና ነው እንጂ ከእርሱ እህት ጋር መጋባት ለአንተ የሚያል ከብዶ የሚታይበት ምክንያት ነበር አሉ ግራዝማች ዘለቀ። እሱስ እንዳልከው ይሆናል፣ ግን ሁሉም የሚሰራው በጊዜ ስለሆነ ነው ይህን ያል። ለመሆኑ ሴትዮዋን ታውቃታለህ? አውቃታለሁ። እንዴት ናት? በመልኳና በኩራቷ ታላቅ ወይዘሮ ትመስላለች። ጠባይዋስ? እሱንማ እንግዲህ ወደፊት ልናይ ነዋ። ቢሆንስ የኩሩ ሰው ጠባይ ምን ያህል ያስደስት ብለህ? እሱስ አይባልም። እያንዳንዱ ሰው ውስጡ ኩሩ ሳይሆን እንዲያው ቆዳው ኩሩ፣ ጠጉሩ ክፉ ይሆንና ኩሩ ይመስላል። ሲቀርቡት ጊዜ ሲለምዱት ጊዜ ገራም፣ ትሁት፣ ቸር እንዲያው ደግ ሰው ይሆናል። ጌታዬን ሳታጫት ያጨች ሴትም ስታያት ኩሩ መስላ እንደሆነ አብረሃ ስትኖር ኩሩ ላትሆን ትችላለች። ደግሞ የሴት ኩሩ ክፏት ትምሰልህ፣ ራሷ ተከብራ ባሏን ታስከብረዋለች። አይነ ቀላዋች አረማመደ ቀልብላባ ሴት ራሷ ቀላ ባሏን ታቀላለች። አሉ ግራዝማች ወነደ ቁም ነገሩ ገባ ብለው መቼም ቢረባም ባይረባ ግቢው መሞከሩ አልቀረ አሉ ልጅ ኃይሉ አዎ ቢሞከር ይገባዋል አሉ ግራዝማች ግራዝማች ገና በእንጥልጥል እንዳሉ ባላምባራስ ቋዱ ምግቡን አቋርጠው ሊነሱ ሲሉ ልጅ ኃይሉ ቀደሙና እንዴ ምን ማለት ነው ባላምባራስ የማ ገፍ ነው እኔ ተማእድ በልጣለሁ እንዴ ተርቆ ተርጉስ በላይ ነው ቆጭ ባልና ነገረኝ አሉ ያምበሳውን ሞት እሱንስ እሺ ግን እኔ የምለው ለመሆኑ ስለ ጉዳዩ ለጌታዬ የተላከልኝ ነገር አለ አሉ ባላምባራስ ቋዱ እሱስ በልዩ ልዩ መንገድ እኔ እንድጠይቅ ተደረገ በኋላ ደብዳቤም ተጽፎልኛል አሉ ልጅ ኃይሉ አውሮፓም ያውቀዋል እስቲ ደብዳቤውን እንስማው አሉ ግራዝማች ዘለቀ አዎ የሚገባ ነው ደብተራ በሪውን እስቲ ያን ደብዳቤ አምጣልኝ አሉ ልጅ ኃይሉ ደብተራ በሪውንም ተነስቶ ወደ ሌላ ክፍል ሄደና አንድ ወረቀት ይዞ ተመለሰ እስቲ አንብብልን አሉ ልጅ ኃይሉ በዚያ ያሉት ሁሉ አይናቸውን እስካኙ ድረስ በጠመጠመውና ቀጠን ረዘም ባለው ደብተራ ላይ አሳርፈው በጸጥታ ለማዳመጥ ተዘጋጁ። ደብተራ በሪውን ንባቡን ቀጠለ። የድረስ ተማምነ ተወዳጄ ለቋራ ገዥ ሰልጅ ኃይሉ ወልደ ጊዮርጊስ ለጤና ፍጅጉን እንደምን አለ? እኛ በእግዚአብሔር ቸርነት ሰነሰራዊታችን ደህና ነን። እንዳሽከራችን ብቻ ሳይሆን እንደ ወንድማችን ስናይ የቆየን ለመሆናችን ምስክር የሚሆን የምስራች ልከንልሃል። ምንም እንኳን ከልብ እንደምንወድህና እንደምናምንህ ብታውቅ ታማኝነትህን ይበልጥ ለማጠንከር ከኛ ወገን የሆነች ታላቅ ሴት ለግቢ እንደምትመኝ እንሪቀ ካህናት ላከውና ሌሎችም አንተን በጣም የሚያውቁ ታላላቅ ሰዎች በየጊዜው ይነግሩንና ይለምኑን ስለነበር የእነሱንም ቃል ያንተንም ትልቅ ሰውነት አይተን እንዳይናችን ብረት የምንጠነቀቅላትን እና የምናፈቅራትን እህታችንን ወይዘሮ ወለተ ተክሌን እንድታገባ ፈቅደንልሃል። ከእንግዲህ ወዲህ የራስህ ሚስት ስለሆነች በሚመችህ በማንኛውም ጊዜ ሰርጉን አዘጋጅተህ ክንዷን ልትረከብ ትችላለህ። እኛ በዚህ የበለጠ ስጦታ በዚህ የበለጠ ባለሟልነት ለማንም ሰጥተን ስለማናውቅ ባጋጠመ ታላቅ ዕድል ምንም ሰጪው እኛ ብንሆን የምስራች ለማለት ተወዳጆች ጋር ልንደረብ ይገባል። ምንም እንኳን እስተዛሬ ድረስም ያየንበት ክፉ ነገር ባይኖር ለወደፊቱ በበለጠ ተቀራርበን ለመኖር ተዚህ የበለጠ ምክንያት አይኖረንም። ሰላም እግዚአብሔር ተወላችን ጋር ይሁን አሜን። ማህተም ደጃዝማች ማሩ ርዕሰ መኳንንት ዘደምቢያ ወኩሉ አግዋሪሃ ለጎንደር። ደብዳቤው ተነቦ እንዳለቀ በቤት ውስጥ ጊዜያዊ ጸጥታ ሰፈነ። ሁሉም በየራሱ እንደሚያስብ አንገት አንገቱን ወደ ምድር አቀርቅሮ ዝም አለ። ዳዲያ ምን አለበት? አሉ ግራዝማች ዘለቀ። እሱስ ምንም የለበትም ብቻ አሉ ልጅ ኃይሉ። ቅር የሚያሰኝ ነገር አለበት እንዴ? ተለመን እንጂ አለመን ነገሩ የተገላለጠሽ ሆነና ነው እኮ ደስ ያላለኝ። አይ እንኳን ምንም አይደለም። በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጃዩ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬ ስለዚህ ሁላችሁ አስተያየት እንዴት ነው? በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጃዩ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬ ስለዚህ ያላችሁ አስተያየት እንዴት ነው? አሉ። ምን ቸገረን? ለዝምድና ሲፈልጉን ዘመድ እንሆናለን። ታስከፉን ደግሞ የተከፉት ሁሉ የሚያደርጉትን እናደርጋለን። አሉ ቀኝ አዝማች ባህሩ። አይ ምንም የሚያስቸግር ነገር ያለ አይመስልም። አሉ መምህር ዘሩ። ዛሬ እንግዲህ መልሱን ደብዳቤ በቶሎ መላክ ሊኖር ነው። ከተዛመዱ አይቀር ቅርታ እንዲኖር አያስፈልግም። ደብዳቤውን ጥሩ ሆኖ ሊጻፍ ይገባል። ለጫማ ስር ወድቄ አጓራ የቃም ጨቃየ ጋር የቢሩ መሳፍን የሚሸነገሉባቸው ቃሎችን በተለታ እንዳይታለፉ ማድረግ ይገባል አሉ ግራዝ ማይዘለቀ በተለመደው ጣፋጭ አነጋገራቸው። ሁሉም ሲስቁ ፈጥሞ የቆየው አዳራሽ ቡካታ ተሞላ። ንግግሩ በዚህ ላይ እንዳለ ልጃይሉ አዝማሪ ተጠርቶ እንዲገባ አዘዙ። አዝማሪ ሙላት ነጭ ኩታውን አደግድጎ በነጭ ጀረባቡ ላይ መሰንቆውን አንግቶ ገባ። ሊቀካህናት ላቀው አልቧ ላይ ተተክሎ በነበረው የደጃዝማች ማሩ ድንኳን ውስጥ እንደተናገሩት ሁሉ ልጃይሉ እስከ አዝማሪው ድረስ በዚያ አዳራሽ ውስጥ የነበሩት ሁሉ የለበሱት ልብስ ንጣትና ጽዳት የፊታቸው ወል ጥራት ቤቱን በቀለመ ደማቅ አበባ የተሞላ አስመስሎት ይታይ ነበር። መኳንንቱም ጠጅ፣ ገበሬውም ጠጅ፣ ባለጌውም ባሪያውም ጠጅ ብለዋል ሊቀ ካህናት። አሁንም አዝማሪውም ጠጅ ለሊቀ መቋስ ሙላቱ ዘፈኑን ከመጀመሩ በፊት ሁለት የጎሽ ኮልባ ጠጅ የተሰጠውና አከታትሎ ጅው ጅው ካደረገው በኋላ አይኖቹን ወደ ጣራው ሰቅሎ ተለል ብሎ ከወረደው ጢሙ ጋር ወደ ላይ ያንጋጦ ሲያይ አቡነ ተክለ ሃይማኖት ሰባት የባቄላ ፍሬዎች እየበሉ የሚጸልዩበትን ጊዜ በማስታወስ የሚሳለው ስዕል መስሎ በጎፈሬውም ቢሆን በተፈጥሮ ትልቅነት አይታወቅም ትልቅ ከሆነው ራሱ ጠበብ የሚል መስሎ የሚታይ ደረሱን ጥቂት ገልበት አድርጎ በዚያ ጠፈር በሚሰነጠቅ ድምፁ ዘፈኑን ጀመረ። አፍሪካም ያውቀሃል እስያም ያውቀሃል ለተራቆተው ልብስ ለራበው እንጀራ ያባት ጋር ባገር እንደምንሽ ቋራ ለጠማው ጠጅ አለ የተራበም ይብላ ግን ጠላ እንዳትሉን ቋራ አይወድም ጠላ የደምቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ይህን በገጠመ ጊዜ ሁሉም እየተንሾካሾከ የአዝማሪውን ግጥምና ድምፅ ሲያመሰግንና ሲያሳጥም ልጅ ኃይሉ እስቲያውኑን መልሰው አሉ። አዝማሪውን መለሰና የደምቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ሲል ልጅ ኃይሉ ቀበል አደረጉና እስቲ ደህና ቆዩኝ አሉ። አዝማሪውም በዜማ ተቀብሎ እስቲ ደህና ቆዩኝ አለ። ልጅ ኃይሉም ግጥሙን ቀጠሉ። እስቲ ደህና ቆዩኝ በደህና ሰንብቱ ዘመዶቼ ሁሉ በመጣም መጣሁኝ አጋጣሚ ሆኖ ብቀር ቀራስ በሉ ለሄድ ነው ጣቁሳ ለሄድ ነው አለፋ ለሌላም አይደለ ወተቴን ብገፋ ወተት ገፋለው እጄ ወደ ጣና ረግቶ ካልተገፋ ቅባት የለምና ሲሉ አዝማሪው እየተቀበለ ሲያገኝ በዚያ ያሉት ሁሉ ትካዜ ተሰምቷቸው ዝም አሉ። አዝማሪው ግን ሌሌሌሌ እያለ ሌላ ግጥም ይተባበቅ ጀመር። በግጥም የታወቁት ቀኝ አዝማች ባህሩን ቀበል አደረጉና ለምንም ለምንም አናልፍም ባለፋ ደምቢያ ጉርና ያውቃል በለመደው ይግፋ ደምቢያ በማርከብሮ ምንም ጠጅ ቢያንሰን ወደ ደምቢያን ወጣም ለማርብር ይዘን ማሩ በደምቢያ ውስጥ ቢኖርም ባይኖር አጓት አጓት እንጂ መችላል ማርማር በል አሉት። አዝማሪውም የራሱን ድምፅና የልጅ ኃይሉ ጠጅ ተዋህደው ስሜቱን ስላጋጋሉት በግጥም እየተረጋገመ እንደሚነሳው የደምቢያ ጉርና እየተወናጨፈና እየተናጠ አንዳንድ ጊዜም ወለሉን በግሩ እየደለቀ ዘፈኑን ያቀልጠው ነበር። ግራዝማች ዘለቀም ከዚህ ቀጠሉና ምንም እንኳ ጊዜው ቢርቅ ለወተቱ ረግቷል ተገብቶ ይውጣልን ቅባቱ በበጋ ይምጡ እንጂ የማር ጠጅ ሊጠጡ ብርዝ ጠጅ አያጡም በግቢስ ተመጡ በል አሉት። አዝማሪው ይህንና ይህን የመሰለ ግጥም እየተቀበለ ሲዘፍን ሳቁና ውካታው ከግብዣው ጋር ሲቀጥል ከቆየ በኋላ በተጀመረው ውይይት ላይ ሰፊ ምክክር ሲደረግበት አመሸና በልጅ ኃይሉና በወይዘሮ ወለተ ተክሌ መካከል እንዲደረግ የታሰበው ጋብቻ የማያስገባ መሆኑ ታምኖበት የቋራ መኳንንትና ልጅ ኃይሉ ተስማምተውበት ሁሉም ወደ የቤቱ ሄደ። ምዕራፍ አራት ወይዘሮ ወለተ ተክሌ። ወይዘሮ ወለተ ተክሌ የልጃዝማች ማሩ እህት የወይዘሮ ቃልጣሽና የልጅ ኃይሉ ንብሉ ልጅ ናት። ባል የሚባለው ጉሸፋኝ ካላገባ አንድ እግዜር አይበለውና አስርም ቢወልዱ ወይዘሪት እንጂ ወይዘሮ ማለት አይገባም የሚል ጣጣ ባገሩ ስለሌለ ድንግልም ብትሆን እንዲያውም ባትሆን ለጋ ወጣትም ብትሆን አሮጊት ብቻ የሴት ሶታ መለያው ካላት ወይዘሮ ትባል ነበርና ወጣቷ ወለተ ተክሌም ወይዘሮ ወለተ ተክሌ እየተባለች ትጠራ ነበር። ስለ ውበቷ የሚናገሩ ሰዎች ሁሉ ጥርሷ በረዶ፣ አይኗ ኮከብ፣ በጠቅላላው አንገቷ፣ ባቷ፣ ሽንጧ ይህን ይመስላል ከማለት ያያት ሁሉ ልቡም ይጠፋላት። መኳንንቱ በእውናቸው ድሆች በህልማቸው በምኞት የሚባክኑላት ነበረች እያሉ መናገሩ ይሻላል ይላሉ። ይሁንና የነ ደንቢያ፣ የነ ፎገራ፣ የነ አጨፈር፣ የነ አለፋ ልጃገረዶች ባንቀልባ እንዳሉ ሲታጩ በስድስት በሰባት ዓመታቸው ሲዳሩ እንደ ድል ሆኖባት ከአስር እስከ አስራ አንድ ዓመታት ስትታች የምትቆየው ቁሞ ቀር እየተባለች ስትሰደብ ኃይሉ ልጅ፣ የአለጣሽ ልጅ፣ ከዚያም በላይ የጀግናው ማሩ የእህት ልጅ ወለተ ተክሌ በሀያ ዓመቷ ያለ ባል ትገኝ ነበር። እንደ ሀገሩ ወግ ቢሆን ኑሮ ጡቷ ብዙ ሕፃናት አሳድጎ ቆሮንቾ ሆኖ መውደቂያው ጊዜ ነበር። ግን ከማንም ደረት ገና ስላስታሸ የአንድ ሕፃን አፍ እንኳ ስላልሳበው ከአስራ አምስት እና ከአስራ ስድስት ዓመቷ ላይ እንደነበረችው ጡቷ ጥልፉን ቀሚሷን ብቻ ሳይሆን ከላይ የደረበችውን ኩታ ጭምር እንጃጎበር ወደ ላይ አንገርቦት ይታይ ነበር። በየአቅጣጫው እየዘመቱ በየድንኳኑ ስር እያደሩ ሲንከራተቱ ከሴቶች ጋር እንደ ልብ ለመዝናናት ብዙ ድል ያልነበራቸው የደጃዝማች ማሩ መኳንንትና ወታደሮች ወይዘሮ ወለተ ተክሌን ከልፍኝ ወደ አዳራሽ ወይም ከአዳራሽ ወደ እልፍኝ አለፍ ስትል ሰረቅ አድርገው ለማየት በቻሉበት ጊዜ ሁሉ በእውን አይሞከር እንጂ በህልም ምኞታቸው እንደሚፈጸም አብዛኞቹ ይናገሩ ነበር። አንድ ቀን ደጃዝማች ማሩ ወገራ ሰንብተው ሲመለሱ ወይዘሮ ወለተ ተክሌ አጎቷን ለመቀበል ከአጥሩ ውጭ ከአበቦች ሁሉ ተለይቶ የፈነዳ አበባ ወይም የናፋና እንጉዳይ እያሉ እንደሚጠሯት ሁሉ ከገላጣ ሜዳ ላይ ብቻውን የወጣ እንጉዳይ መስላ ልዩ በሆነ ውበት እንደቆመች ካዩት ሰዎች መካከል ባልንጀሮች የሆኑ ሁለት ወታደሮች በበነጋው እንዲህ ብለው ተነጋገሩ ይባላል። ጓዴ፣ ዛሬ በህልሜ ያየሁትን ብነግርህ ይገርምሃል አለ አንደኛው ወታደር። ምን ነበር ጓዴ? አለ ሁለተኛው። ደሃ በህልሙ ቅሌማ የጠጣ ንጣት በገደለው ነበር የሚባለው ምሳሌ ሐሰት የለበትም። ዛሬ ማታ በህልሜ እኮ ወይዘሮ ወለተ ተክሌን እንዴት ልበልህ ልክ እንደ ባሏ ሁኜ አደርኩ። እንዴት አገኘሃት እባክህ? ሰው በህልም ሁለት ይሆናል ማለት ነው? እኔ እኮ ከኔ ጋር ብቻ አደረች መስሎኝ ነበር። በዚህ መንገድማ ከደጃዝማች ማሩ አሽከሮች አንዱን ሳይቀር አብሯት አድሯል ማለት ነው። አንተማ አገኘሃት እንዴ? ዛዲያ ምን ነው የምልህ? ጎባኔ ነህ ማለት ነው? በህልም ነው የተቃማነውና ጠቡንም በህልም ብናደርገው አይሻልም? ደሞስ በአንድ ጊዜ ለሁላችንም መሆን ተቻለች ምን አጣላል? ሁለቱ ጓደኞች ይህን ተገላልጠው ይቀላለዱ እንጂ ከአጎቷ ከደጃዝማች ማሩ በቀር በዚያ ግቢ ከሚገኝ ሱሪያ ጥልቆ የሚሄድ ወንድ መካከል ወይዘሮ ወለተ ተክሌ በህልሙ ያላስተነገጠችው አንድ እንኳ አይገኝም። ወይዘሮ ወለተ ተክሌም ሳይፈልግ በግድ የሚሳበው የጎረምሳው የመካከለኛ ሰው ጠና ያለ ሰው የመኮንን የተራ ሰው የቆንጆ የቁንጋ ሰው አይን ሁሉ ይያረፈባት በዚያ ሁሉ ምቾትና ተብላ ላይ ተቀምጣ በዚያ የእሳትነት ዘመኗ እሷም በፍትወተ ስጋ ሳትቀጠል ቀረች ማለት ሰው ሆና አልተፈጠረችም። እንዲያው እንደ መልኳ መልአክ ናት ማለት ይሆናል። ነገር ግን ክብር መጠበቅ የሚባል የተረዳት ሰዎች መከራ አለ። በተለይ ታላቅ የምትባል ሴት ክብሯን ለመጠበቅ ሰቃት ብላም ነዳም ፍላጎቷን መፍታት ነበረባት። በጊዜው በምንም ሁኔታ ወደን መቆጣጠር ስለማይቻል አንዲት ወይዘሮ ውጭ ልወስድ ብትል ከዲቃላ በፊት ወሬውና አመቱ ከሀገር የሚያጠፋ ነበር። ከቤት አመሌን ልደብቅ ብትል ስንቱን መኳንንት እየናቁ የገብሬ ወይም የሰጠች የልጅ እናት መሆን አለ። ስለዚህ የሚያዋጣው ብዙ ሳይቆራሩ ብዙ ሳይቀሉ እኩያዬ ነው ባይባልም ወደ እኩያነት ይጠጋል የሚሉትን ባል ሳያመልጥ ማግባቱ ብቻ ነበር። መደዴ ሴቶች ስለ መደዴ ባሎች ባልና ጉንፋን አይጠፋም እያሉ የሚናገሩ ቢሆንም እንደነ ወይዘሮ ወለተ ተክሌ ላሉት ወይዛዝ የሚመጣው ባል እንደ ጉንፋን ርካሽ ሊሆን ስለማይችል ባልና ታመለጠ አይያዝምና ሳያመልጥ ተጠንቀቁ የሚባለውን ምሳሌ አስታውሰው ቶሎ ማግባት ነበረባቸው። ምናልባትም ስህተቱ ከወይዘሮ ወለተ ተክሌ ብቻ ላይሆን ይችላል። በዚያ ጊዜ አንድ መስፍን አንድ ቆንጆ ልጅ ካለችው አንዱን የሚያሰጋ መኮንን ለማሰር የታመነች አምባው ነበረች። ስለዚህ ደጃዝማች ማሩም በህዝባቸው ፊት እንደሚደረደሩ ሳይሆን በዚህ ዘዴ ብዙውን ጊዜ ይጠቀሙበት ስለነበር በሁለት ተጠቅቤችን ሊታሰር የሚገባውን ሰው ሲያማርጡ መቆየታቸው አልቀረም። አንድ ቀን ጠዋት ደጃዝማች ማሩ ወይዘሮ ወለተ ተክሌን ወደ እልፍኝ አስጠሯት። ጉዳዩ የቆይታ ስለነበር ማንም ሰው ወደ እልፍኝ እንዳይገባ ታዘዘ። ወይዘሮ ወለተ ተክሌ ገባችና ችቦ አይሞላም ወገቧ እንደሚባለው ሳይሆን ያ ከደልዳላ ቁመቷና ከሙሉ ሰውነቷ ጋር ተመጣጥኖ የተሰራ ወገቧ እስኪሰበር ለጥ ብላ እጅ ነፍታች። እንደምን አደርሽ የኔ እናት? ቁጭ በይ አሉ ደጃዝማች የታቸውን ልጅ ትክ ብለው እያዩ። ምንም እንኳ ዘወትር ከዓይናቸው እንድትርቅባቸው ባይፈልጉ በእርግጥ የባት ጊዜ እንደተላለፋት የቤት መሬት የልጆች እናት ከመሆን ታግዳ እንደተቀመጠች በጣም ሊገነዘቡት የቻሉት በዚህ ቀን ነው። ከዚህም በላይ ቆንጆዋ እህታቸው ወይዘሮ አልጣሽ የቆንጆ ቆንጆ የሆነች እህት እንደተኩላቸው ልብ ብለው ለመረዳት የቻሉት በዚህ ጊዜ ነበር። ደጃዝማች እንደ ብዙዎቹ አጎቶች ሁሉ የእህታቸው ልጅ ልክ እንደ ልጃቸው ይወዳሉ። የእህት ልጅ ባይወልዱትም ልጅ እንደሚባለው የሚወዷት እህት የወለደችው ልጅ ያው የራስ ልጅ ነው። በተለይ አንድ ሰው ገድሎት ወንድሞቹ ደሙን ሳይመልሱ ዝም ቢሉ እንኳ ወንድ ልጆች ያሏት እህት ካለችው በነጋ በጠባ የምታፈሰውን በዋ ልጆቿን አስገድዳ የወንድሟን ደም ታስመልስ ነበር። ከአንድ እናት ከአንድ አባት የተወለዱ ልጆች በዝምድናም ሆነ በፍቅር ከአባትና ከልጅ ወይም ከእናትና ከልጅ ይበልጥ ይቀራረባሉ ይባላል። ስለዚህ ከአንድና ከአንድ አባት የሚወለዷት እህት ልጆች የራስ ልጆች ናቸው ተባሉ። ደጃዝማች ማሩ የእህታቸውን ልጅ ከልጃቸው ከወርቁ አኩል እንደዚያ ሰንሰብስበው ይወዱ የነበረበት ምክንያትም ይኸው ነው። ወይዘሮ ወለተ ተክሌ ቁጭ እንድትል ከተነገራት ቆየት ቢልም አጎቷን ከእግዚአብሔር ቀጥላ ትፈራ ታከብርና ትወድ ስለነበር አንድ ጊዜ መነገር ብቻ ቁጭ ልትል አልደፈረችም። ቁጭ በይ እንጂ እኔና አሉ ደጃዝማች። አሁንም ደግሞ ድምፃቸው ከፈጣን አነጋገራቸው ጋር አንድ ልዩ ጣዕም ነበረው። ወይዘሮ ወለተ ተክሌ እጅ ነሳችና በደጃዝማች ትይዩ ባለው ቋንቋ ወንበር ላይ ተቀመጠች። አንዳንድ ሰዎች ለሚወዱት ሰው ከልክ በላይ ተጨናቂዎች ናቸው። ሲያነጋግሩት፣ በጥጉ ሲቆሙ፣ ሲቀመጡ፣ ሲጋብዙት፣ ሲጋብዛቸው የሚያደርጉት ልጅ የሆነ ባደረጉት ያለመካት ስሜት እንደሚታይባቸው ደጃዝማች ማሩን ብዙ ሰው አይውደዱ እንጂ ለጠሉት የዲያብሎስ ዲቃላ የሆኑትን ያህል ለሚወዱት ሰው እንደዚሁ ሙት ነበሩ። ስለዚህ ወይዘሮ ወለተ ተክሌ የእህታቸው ልጅ ተቀምጠው ያስወለዷት የሀያ ዓመት ኮረጃ ወተት በብርጭቆ ፍትፍት በጣታቸው ዘው እየመገቡ ያሳደጓት ስትሆንም በሕፃንነቷ ወራት ሳለም እስቲ ሙጭትን አምጭልኝ እያሉ ሲታቀፏት ብዙ ቀን ከሱሪያቸውና ፈጀ ጠባባቸው ላይ እየሸናች እታለም ይህች ሽንታም ልጅሽ እኮ ልብሴን አበሰበሰችው አንቺ ውሰጅልኝ ይሏት የነበረው እንዲያውም አንድ ቀን ሽንት ብቻ ሳይሆን ከሽንት ወፈር ያለ ብቻ ነገር በእጀ ጠባባቸው ስታስታቅፋቸው ጊዜ እንደ መሳቅ እያሉ እታለም የዛሬውስ የጉድ ነው ነይ የልጅሽን ጉድ ይብኝ ሲሉ ወይዘሮ አልጣሽ ከጓዳ ትቅ ቢሉ የወንድማቸው እጀ ጠባብ በልጃቸው እንትን ሆኖ ቢያዩት ወንድም አለ ጭቃቦ አበላሸችን ብለው በጭናቸው ላይ አንስቱላቸውና እንትን ሳቅ እያሉ አንቺ ከዘና ወንድምን ያበላሸሽው ብለው ባንድ እጃቸው ከደረታቸው ላይ ጠጋ አድርገው ይዘዋል። ባንድ እጃቸው ቂጧን መታ መታ ሲያደርጓት ትኩር ብላ አየቻቸውና ፊቷን ኮተር አድርጋ ብላ ማልቀስ ስትጀምር ተዩ ተዩ ይበላሽ በደዛው ወንድምሽ ልብስ ምን አባቱ ተዩ ሲሉ ራሳቸው ብድግ ብለው ተዩ ተዩ እያሉ ጉንጯን የሳሙት እስከዚህ ቀን ትዝ የሚላቸው ቢሆንም የአሁኗ ወለተ ተክሌ የአሁኗ ላይን የምታስፈራ ወጣት ወይዘሮ ከዚያች ሕፃን እጅግ ርቃ እንዲያውም በእርግጥ ያች ሕፃን እንዲህ ሆነች ብሎ ለማመን እንኳ የምታስቸግር ሁና ታየቻቸው። ሊነግሯት የፈለጉትን ለመንገርም ልክ እንደ ታላቅ እንግዳ ፈሯት። ፈራ ተባቲሉ ቆይተው ልክ እፍረትና ቅርታ እንዳለበት ሰው በተዘጋና ዝቅ ባለ ድምፅ የኔ እናት እንግዲህማ አንድ ጓደኛ ልፈልግልሽ እንጂ አሏት። ወለተ ተክሌ በዚህ እድሜዋ ጓደኛ ልፈልግልሽ ስትባል ፈትል የምታፋትላት ስፌት የምታሳፋት ደንገጥራ ለመሆኑ በቅጽበት ስለገባት አንገቷን ደፋ አድርጋ ዝም አለች። ደጃዝማች ቀጠሉና መቼም ፈላጊሽ ብዙ መሆኑን አንቺም አትተችው፣ ግን ተቋራ፣ ተወገራ፣ ተንፍራል፣ ተደንቢያ መኳንንት የምትመርጭውን ንገሪኝ አሏል። በዚህ ጊዜ ደጃዝማች አንዳዋ ገና ወደ ከፍተኛ ስልጣን ወጥተው አልታወቁ ስለነበር ለደጃዝማች ማሩ ትስ አላሏቸውም ነበርና ተቁጥር አላገቧቸውም። አንገቱን ደስታ ዝም አለች። ከመጀመሪያው ጥያቄ መደረጉም ልጅቷ ማን መሆኗ ታይቶ ነው። በእድሜዋ የደረሰች ደንበኛ አስተማሪዎች እየተቀጠሩላት ለብዙ መሀይምና ሰሞነኞች መምህር ለመሆን እስከምትችል የተማረች መልኳ ብቻ ሳይሆን ጠባይዋ፣ ቆራጥነቷ፣ ሰዎችን ለማዘዝ የተፈጠረች መሆኗን የሚናገሩላት በተራ ወይዘሮ አይን ልትታይ የማትችል መሆኗ ታይቶ ነው። ግን ምንም ቢሆን ሴት መሆን አይቀር። አንዷ ታላቅ ሴት የእሷ የሆነ ወይም የሚሆን ወንድ ስም ሲነሳ ማፈር መሽኮርመም የማይቀር ነገር ነው። የዚያ ጊዜውማ አይነሳ የሴትና የወንድ ጉዳይ ታላቅ ክብር ያለው ሚስጥር በመሆኑ ወሬው ሲነሳ ሴት የሆነች ሁሉ አንገቷን ከመድፋት በቀር የወሬው ተካፋይ መሆን ፍጹም ብልግና ነበር። በተለይ ልጃገረድ እከሌ የሚባል ሰው አሽቶሻል ሲባል ሰምታ ነው የዚያን ሰው ፊት የምታይ? በጭራሽ። እርግጥ ነው ወይዘሮ ወለተ ተክሌ እስከዚህ አልነበረችም። ቢሆንም አይናውጣ ደረቅም አልነበረችም። የባል ነገር መታሰቡ ሲነሳባት አፈረች፣ አንገቷንም አቀረቀረች። ደጃዝማች ማሩም ችግር የሆነባቸው መጀመሩ ነበር እንጂ ከጀመሩት በኋላ እፍረቱ ስለቀለላቸው እንግዲህ እኮ ልጅነት የለም ራስሽ አስበሽ የምታደርጊው ነገር ነው የሚቻልሽን መርጠሽ ንገሪ አሏት። ወለተ ተክሌም ደጃዝማች ማሩ ሊያዩት ያልቻሉት መጠነኛ ላብ በእጇ ጣቶች ውስጥና በግንባሯ ላይ ችፍ እንዳለ አንገቷንም ወደ መሬት ተቀበረች። ጌታዬ ለመረጡት እንጂ እኔ ምን አውቃለሁ አለች ከፍረት ጋር። እንኳን ደጃዝማች ማሩን ያህል ሰው ማንም ቢሆን ከጭቃ ሹምነት በላይ የሆነ ሹመት ካለው በአካባቢው ህዝብ ዘንድ ታላቅ ጌታ ሆኖ ይታይ ነበር። እግዚአብሔር ከተራ ህዝብነት አውጥቶት ከተገኘ እናት እንኳ ልጇን ጌቶች እርሶ እያለች ትናገረው ነበር። እነ ታላቅ እህት፣ እነ ታላቅ ወንድም፣ እናክስ እናጎት እና አብራት ግማ መቼም አፉ እስኪቆረጥ ጌቶች ማለት ወገቡ እስኪቆረጥ እጅ መንሳት ነበረበት። ለምን ለሰው መርጦ ለሹመት ተንጨት መርጦ ለታቦት እንደሚባለው ከሰው ተመርጦ ተሹሟላ፣ ከሰው ተመርጦ ተቀብቷላ። በዚሁ ደንብ ነው ወይዘሮ ወለተ ተክሌ እንደዚያ የምትወዳቸውንና እንደዚያ የሚወዷትን አጎቷን ጌታዬ ያውቃሉ ያለች። ለቋራው ገዥ በድርሽ ቅር ይልሻል አሉ ደጃዝማች። ጌታዬ የተመረጡት ቅር የሚለኝ የለም አለች ወለተ ተክሌ። አይ ተፈቃዴ ላለመውጣት ብቻ ብለሽ ሁሉንም ዝም ብለሽ አትቀበይ። ደስ የሚልሽን ብትመርጭም ያው የኔ ፈቃድ ነው። ከኔ ይበልጥ ለኔ ደህንነት ጌታዬ ስለሚያስቡ እሱ የሚመርጡት ሁሉ ይስማማኛል። እንግዲህ ያለ ቅሬታ ተስማማሽ ማለት ነው? አሁን ምንም ቅሬታ ባልሽ የለም መጨረሽ እኔ ተጌቶች የምደብቀው አለ? እስቲ እሙት በይ ማሩ ይሙት። ምዕራፍ አምስት የጉዞ አጋጣሚዎች ኪንት ልጅ ኃይሉ ከቋራ ተነስተው ወደ ደምቢያ ለመሄድ በተንከል በኩል ዘለቁ። የተንከልን ቆላ ወጥተው ወደ ወይና አደጋው ተንከል ከደረሱ በኋላ በጭጋ በኩል አቋርጠው ወደ ሰቀል ተመሩ። ከዚያ በሰቀልት ውስጥ ስመታላክ ሆነችው መቋሚያ ማርያም ሲደርሱ ከአራት ከአምስት ቀኖች የቆላና የደጋ ጉዞ በኋላ የተከተላቸው አጀብ በቅሎና ጋሰሱ ሁሉ ስለተዳከመ ወደ ባላገር ሰፈር ተመሰማራት ብለው ባንዲ ዋርካ ዛፍ ስር ጥቂት ድንኳኖች አስተክለው አረፉ። ጊዜው የተራራው በጋ ወራት ከመሆኑ በላይ ሰዓቱ ከእኩለ ቀን አለፍ ብሎ ፀሐይ በጣም ያቃጥል ስለነበር ከተያዘው ስንቅ ምሳ ተበላና የደከመው መንገደኛ ሁሉ በየድንኳኑ ውስጥና አንዳንዱም ከዋርካው ስር ካሉ ቁጥቋጦዎች ቅጠል ቆርጦ እየጎዘጎዘ እንቅልፉን ጀመረ። ልጃይሩ ድካምና እንቅልፍ ያልተጫናቸው ሁለት ሶስት አሽከሮቻቸውን ወደ ድንኳናቸው አስጠርተው ሲጫወቱ በስተውጭ ድንገተኛ ግርግር ተሰማ። በዚህ ጊዜ ልጃይሩ ከውጭ የሚሰማውን ግርግርና ድምፅ ለይቶ ለመስማት ፊታቸውን ወደ ድምፅ አቅጣጫ አዙረውና ጆሯቸውን ዘንበል አድርገው ነገሩ ምንድን ነው አሉ። አብረዋቸው ከነበሩት አሽከሮቻቸው ሁለቱ በፍጥነት ተነሱና ከድንኳን ወጥተው ድምፁና ግርግሩ ወደ በዛበት ድንኳን ከደረሱ በኋላ ነገሩን አይተው ወደ ልጅ ኃይሉ ድንኳን በፍጥነት ተመለሱ። ነገሩ ምንድን ነው አሉ ልጅ ኃይሉ በእርጋታ። ጊንጥ ናት አለ አንዱ አሽከር። ለጊንጥ ነው ታዲያ ይህ ሁሉ ግርግር አሉ ልጅ ኃይሉ።
የለም ሰውነቷ ነው ማን እንደደፈች ልጅ ዘውዴን ተመኑ ላይ የግር ዘንጋቸውን ተግንባሩ ላይ ይንጫሙታለች አመለጠች እንጃ አላየው ከዚህ በኋላ ልጅ ተነሱና ወደ ልጅ ዘውዴን እንኳን ሄዱ እንቅልፍ የተጫናቸው ብቻ እንደተኙ ሲቆዩ ዲናቆ ይቻሉት በመሉ ወደ ልጅ ዘውዴን እንኳን ሄደው እንኳን ጭንቅ ብሎ ሞልቶ የቀረው ሰው ከውጭ በግፊያ ይተራመሳል ልጅ ወደ እንኳን ሲጠጉ ሁሉም መንገድ መልቀቅ ጀመሩ መንገድ እየተለቀቀላቸው ወደ እንኳኑ ተገቡ በኋላ እንኳኑ ያለመጠን በሰው ተጣቦ አገኙት እንዴ አፍናችሁ ገደላችሁት እኮ በየተራዩ እንጂማ ይሄማ ራሱን በሽታ ነው አሉ ወዲያው ጥቂቶች ከልጃዩ ጋር በድንኳኑ ሲቀሩ ሁሉም ድንኳኑን ለቀው ወጡና ሰዎች በድንኳኑ ዙሪያ አቆሙ እግዚአብሔር ቀላል ያርግልህ ምንጊዜ ነደፈችህ አሉ ልጃዩ እንቅልፍ ሸለብ አርጎኝ ቆይቼ ወደ አንድ ጎኔ እገላበጣለሁ ስል ነደፈችኝ ኦ እፎይ እናቴ እያለ ልጅ ዘውዴ መለሰ ላብም በፊቱ እንደ ውሃ ይቀዳ ነበር የጊንጥ ነደፋ አብዛኛውን ጊዜ አይግደል እንጂ ለጊዜው ምን ያህል ልብ እንደሚያጠፋ የሚያውቅ ሁሉ የሚያውቀው ነው አይዞ በርታ ምንም አይልህ ለመሆኑ ጊንጧ ተገላለች አሉ ልጅ አይሉ አዎ እሱስ ገድያታለሁ በድንጋይ ነው የጨፈለኳት አለ ልጅ ዘውዴ የታለች ዛዲያ አሉ ልጅ አይሉ ተትንሿ ድንጋይ ስር ናት አለ ልጅ ዘውዴ ወደ ድንጋይዋ በእጁ እያመለከተ ልጅ አይሉ ድንጋይዋን አነሱና ስንታሪ እንጨት ፊቴ ብድግ አርገው የሞተችውን ጊንጥ እያገላበቱ ተመለከቷል ይህች ምንም የማትጎደዋ ናት ባለ ሶስት ክርክሯ ትንሿ ናት ያ ባለ አምስትና ባለ ሰባት ክርክሩ ነው ክፉ እሱ መቼም ተባብ አይሻልም አሉ ልጅ ኃይሉ ኦ እንዴት አትጎዳ ልቤ እኮ እንደ ጥሬ ቀለጠች አለ ልጅ ዘውዴ እስቲ ግረን ሊያው አሉ ልጅ ኃይሉ ይኸው እያለ ከጋቢው እግሩን ሲያወጣው እንዳንድ ነገር ተርፖል ብሎ አብጧል እንዴ እንዴ አሉ ልጅ ኃይሉ በቁጣ እንዴ ደንቆሮ ብቻ ነው እና የተሰበሰበው ተግሩ ዘንግ ላይ ሲነደፍ ጭኑን በክር ወይም በድግ አላሰራችሁትም አሉ ማንም መልስ ሊሰጥ አልቻለም ለካስ ተዚህ ናችሁና በሉ አሁን ድግ አረብ ምላጭና ዋግም ታምጡልኝ እንዲያው ዝም ብላችሁ ከባችሁ ትንፋሽ መከልከል ብቻ ነው የምታውቁት እኔ እኮ አሁን ባላየው ሁሉን አድርጋችኋል ብዬ ልሄድ ነበር አሉ ልጅ ኃይሉ አይዋ በምላጭ ልታስቆርጠኝ ነው አለ ልጅ ዘውዴ እንደ ፈራ ህፃን ያክስቱን ልጅ ፊት አንጋጥጦ እያየ መቁረጥ እኮ አይደለም ትንሽ ሸንተፍ ማድረግ ነው አሉ ልጅ ኃይሉ መቁረጥና መሸንተፍ ምን ልዩነት አለው እንዲያውም መሸንተፍ የሚለው ቃል ይበልጥ ያስፈራል አለ ልጅ ዘውዴ ተመልሰ ህፃን ልትሰንዳ እንዴ አሉ ልጅ ኃይሉ አይዋ በጊዮርጊስ ተወኝ ምላጭ አልወድም ሲቸግር እንጂ ማን ወዶ በምላጭ ይቆረጣል ብለህ አይዋ ትሞትልህ በማማ ሞት ተወኝ ዝም በል ጅል አማረብኝ ብሎ ነው አይጣጣይ እንዲያው አይዋ አንድ ጊዜ ተተናገርክ እሺ አትል እኔስ ተምላጩ ግንጫ ሲሻለኝ ነበር አለ ልጅ ዘውዴ ልክ እንደ ህፃን ልጅ ሊስቅም ሊያለቅስም የሞከረ እየመሰለ ምላጩን የዛ ገመድና ዋገምት ይዞ አንድ ሰው ወደ ድንኳኑ ገባ ልጅ ዘውዴ እንደ መሳቅም እንደ ማልቀስም እያለ ልጅ ኃይሉን ሲለምን ቆይቶ ምላጩን እንደማይቀርለት ሲያቀው ጭኑን በድግ እንደታሰረ አውጥቶ ሰጠ እዚያም እንግዲህ እንዳሻችሁ አርጉት እኔ እንደሆነ እግሬ በምላጭ ስትነካ ላይ አለና ፊቱን ወደ ድንኳኑ ግድግዳ መለሰ ተረባክ ዝንበር ሰው ይተቀበሃል አሉ ልጅ ኃይሉ ከጦር ሜዳ ሸሽቻለሁ ሰው የሚስቅብኝ አንድ ትንሽ ምላጭ የፈራ ሰው ስንት መስፈሪያ ስታይ ልደፍር ነው? አይዋሙት በመላክ የታቀን ጫፍ በሚነቋት ደረቴን ባረር ቢሰነጥቁ ይሻለኛል። ሁለቱን ብድር ሳያልቅ ልጅ ዘውዴ እግሩ ከተነጠፈበት ቦታ ላይ በተፈር ቢጤ ብጭር ያለ መስሎ ተሰማው። ማን ነገና ለመላክ የተደገፈ እግሬን በተፈር የምታቆስ አለ። ይልቅስ ቀናበት አለው መላክ ያዘው ሰውዬ። እያየው ልቆረጥ ተፈቷል እኮ አለ ውሸት። እውነቴን ነው ቀናበል። አሁን ባትቀልዱብኝም ቸገራችሁ አለ ልጅ ዘውዴ። ተነሳና በዋገም ሲሞክሩት አሉት ልጅ ኃይሉ። ልጅ ዘውዴ ቁርጡኛል ብሎ የጠበቀው ቁመው የሚመለከቱትን ልጅ ኃይሉን ከመሆኑም በላይ በጊንጧ መርዝ ምክንያት ደንዘዝ ብለው የነበረው እግሩ ሳያስበው ሲበጣ የፈራው መላጭ ምንም ሳይሰማው በመቅረቱ ቀና ብሎ የተበጣው እግሩን ባየ ጊዜ ተገረመ። አራ ለካ መላጭ እንዲህ ነው አያ አለ ልጅ ዘውዴ። ፈሪ አግኝቶ በፍራት አስጨነቀ እንጂ እሱማ እንዲህ ነው አሉ ልጅ ኃይሉ። ልጅ ዘውዴ የልጅ ኃይሉ ያጎታቸው ልጅ ከመሆኑ በላይ ከሳቸው ሳይዘይ አክስቱ ከሆኑት እናታቸው ጋር በማደጉና ቀን ልጅ በመሆኑ በጣም ይወዱታል። እሱን ለማበረታታት ሲሉ አውቀው ተናገሩ እንጂ በስቃይ ብዛት ላብ በፊቱ ሲንቆረቆር ባላ አይዋ ስማ ትልቅ በማማ ሞት ተወኝ ብሎ ያሳደጉትን በዚህ ጊዜ ግን ከሞቱ ጥቂት ዓመታት ያለፋቸውን አክስቱን በጠራ ጊዜ እንባ ከዓይናቸው ሊያመልጣቸው በታላቅ መላ ነው ያስቀሩት። እግሩ ላይ ዋገም ተተክለው በጣም ብዙ የማይባል ጥቁር ደም ካወጡለት በኋላ ከዚያ ከነበሩት አንዱ ወደ ድንኳኑ ገባና እንዲያውም ረስቸው ነው እንጂ የግንት መድኃኒት በድጌ ፋጥሬ ይዤ እኮ ነበር አለ። እስቲ አምጣው አሉ ልጅ ኃይሉ። ሰውየው ከድጉ አንድ ነጭ ስራ ወጣና በጥርሱ ፈርከት አድርጎ ለልጅ ዘውዴ ሰጠው። ምን ላርገው አለ ልጅ ዘውዴ። ቆርጥመህ የተነደፈውን ቦታና አካባቢ ቀባው አለ ባለ ስሩ ሰውዬ። ልጅ ዘውዴ እንደተነገረው ወደ አፉ አግብቶ ቆጠም ቆጠም ሲያደርግ ስሩ በጣም ስለመረረው ፊቱን ኩስኩስ አድርጎ ኮስዋት መሰለና ኡፍ ምሬቱ አንጀት ይቆርጣል አለ። ቶሎ ቆርጥምና በእጅ ላይ እንትፍ ብለህ ቀባው አለ ሰውየው። ልጅ ዘውዴ እንደታዘዘው አድርጎ ሲጨርስ እግሩ ታስሮበት ከነበረው የልጅ ኃይሉ ትርፍ ድግ ተቆረጠና ቁስሉ ተሸፍኖና ታስሮ ሲያልቅ አሁን ፀሐይ ወደ ጀርባችን ስለሆነችና በረድም ስላለች ጫኑና እንነሳ አሉ ልጅ ኃይሉ። እኔ በዚህ ገደቢት ቦታ አልቆይም፣ በቅሎዬን ጫኑልኝና ሳዘግም ልቆይ አለ ልጅ ዘውዴ። ያንተ በቅሎ አመለኛ ቢጤ ናት፣ ጭልጋ ጥግ ያደረገችህን አይቻለሁ። አንተ ሳሞንን ጫን፣ እኔ ባንተ እሄዳለሁ አሉ ልጅ ኃይሉ። አይዋሙት አሁን ተሽሎኛል፣ የመላጭ ስም ሲጠራ ነው ጥሎኝ የጠፋ ራሱ እንደሆነ ያጠፋው እንጃ አለ ልጅ ዘውዴ። ከዚያም መድኃኒት የሰጠውን ሰው በአይኑ ፈለገና አንተ ይሄ መድኃኒትስ ምላሴን ለዘለዘኝ፣ ምላሴ ይጎለጉላል እንዴ አለ። አዎ ትንሽ ይለዘልዛል፣ ትኩስ ነገር ስትጠጣ አሁን ይተውሃል አለ ሰውየው። አሁን ለዚህ ብዬ መንገዴን አስቁሜ ቡና አፍሉልኝ ልህ አለ ልጅ ዘውዴ። ታመመህ ለምን ቆይተን አይፈላልህም አሉ ልጅ ኃይሉ። ምንም አይለው እኮ አለ ባለስሩ ሰውዬ። ደህና ነኝ አረ አለ ልጅ ዘውዴ። በል በሳሞን ላይ ሁን አሉ ልጅ ኃይሉ። አይዋ የኔዋ እኮ ምንም አትለኝ፣ አውቃታለሁ ግምናት፣ ለታመመ ሰው አትሆንም። ዛዲያ ባንተ በቅሎ ላይ ልሄድ ነው? ሲያምህ እንኳ በቅሎዬ እኔስ ብሸከም ምን ኖራለሁ? እሺ እንግዲህ እሄዳለሁ። በቅሎዎችም አጋሶሶችም ተጭነው ጉዞ ተጀመረ።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። መቅደላ ቋንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዶ አንቺን ወደደ ተኛ ካንቺ ጋር ነመዩ ቱርክባይ የምሸሽኝ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳፉንን በጠጅ ሙሱ ሲጠጣት ነመዩ ቱርክባይ የምሸሽኝ